Bambino. B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 13 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ለእሁድ ምሽት ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያዝናናሉ፣ ይበጃሉ ያላቸውን ይዘንላችኋል። መሰናዶን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምቆይ ይሆናል። እናንተም አብራችሁን ስለምታመሹ እናመሰግናለን። አሁን ወደ ዘገባዎቹ የምንሻገርበት ሰዓት ነው። በዚህ ሳምንት መጀመሪያ ላይ ካነጋገርናቸው ወጣቶች መካከል ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገች የሕክምና ባለሙያና የአካል ብቃት እንቅስቃሴ አሰልጣኝ እንዲሁም ጤናችን በተሰኘ ብራንድ ወይም የንግድ መለዮ ስር ጤናማ የሆኑና ኃይል የሚሰጡ ጁሶችን የምታዘጋጁ እንዲሁም ደግሞ የስፖርት ልብሶችን ዲዛይን የምታደርግ ወጣት አንዷ ነበረች። እንግዳችን ሰብለለማ ትሰኛለች። እጅግ ብዙ ሰዎች በአሁኑ ሰዓት ከዘመናዊ አኗኗር ጋር እንዲሁም ደግሞ ከኮቪድ-19 ጋር ተያይዘው በሚመጡ ድንቀቶች ምክንያት የአመጋገብ የስራና የአኗኗር ለውጦችን ያደረጉ ሲሆን ከፍተኛ ለሆነ ውፍረት፣ ለኮሌስትሮልና የደም ግፊት መጠን መጨመር እየተጋለጡ ይገኛሉ። ሰብለለማ ታዲያ ይህንን ለማሸነፍ ተንቀሳቅሳለች። ሰብለን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ሰብለለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ፣ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።
ለተወሰነ ጊዜ 2 ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን 2 ዓመት ስፖርት ይረዳሻል አለ አይደል? ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ ከስራ ጋር። ከዛ ስፖርት እኮ ይጠቅማል እንደ ጤናም ባለሙያነቴ፣ እስቲ ለራሴ ልሞክረው አለ አይደል? በራሴ ሞከርኩት። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ፣ ያው ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው። አምን እያደረግን ስፖርት ሰራ ነበረ። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳይ ቤተሰብ ገንዘብ በጣም ሲያወጣ አላል ስኳር በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይኸው ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ 2-3 ኪሎ ሜትር እየሮጥን የልባችንን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን። እና
ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች።
ከዛ ወደ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚዩኒቲያችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኤነርጂ በጣም እንደሚቀይር ሳይ በቃ አሁንማ ህዝብ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ
የሰው ልጅን ሰውነት እንደ መኪና፣ የሚመገበው ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ፣ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች።
ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ ማድረገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒቲያችንን ማስተካከል እንችላለን። ከዛ እንደ በደም እንደ ብራድ መጀመሪያ የፊትነስ ጊርና እንትኑን ነበር መሰራው፣ ማሰልጠኑን ነበር መሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት፣ አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች፣ ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም እንዲደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቃ አንዳንድ አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ሜንቴን ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይ ነዳ ይችላል። ልክ እንደዛ ነው ሰውነታችን።
ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች።
ያው በአመት አንዴ ቢያንስ እሄዳለሁ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው፣ ስለዚህ ምናልባት አክሰሰብሊቱን አቅርቦቱን ማምጣት ይቻላል ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው። ከዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይኑን ሳየው እኔም ፈልጋለሁ። እሺ በጣም አሪፍ። ከዛ ኢንስታግራም ላይም ለቀኩትኝ። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ። ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው።
ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ፣ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች።
እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን ብዙ ሰዎች ይደርሱኛል፣ ይጽፉልኛል አንዳንድ ችግሮች፣ የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል። አንዳንዶቹ ደግሞ አብረው መሰልጠን ይፈልጋሉ፣ ስለዚህ ኦንላይን አሰለጥናቸዋለሁ። በጣም ውድ መጠቀማቸው እና ብዙ ሰው እየደረስኩበት አለ ብዬ የማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደንብ መልእክትም መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር እንፈልገው ወጣቱን ነው። ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻል ነው እና አብዛኛውን ወጣቶች ደግሞ መድረስ የምትችው ቲክቶክ ላይ ነው እንዳየሁት እና 19 ዓመት 20 ዓመት ግን አሀ ይህም ይቻላል ለካ ከቤት መስራት እችላለሁ ለካ መሮጥም እችላለሁ መራመድም ላይ እችላለሁ በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደ ማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም እጠቀመዋለሁ።
ሰብለለማ ጤናችን የተሰኘ ድረገጽ ኢንስታግራም እና ቲክቶኮች ላይ እለት እለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። በቀጣይ በዚህ ሳምንት ውስጥ እንግዳ ያደረግናት ደግሞ አማኔ በዳሶ የተሰኘች ኗሪነቷን በሚኒሶታ ግዛት ያደረገች ትውልደ ኢትዮጵያዊት የፖለቲካ ተሳታፊ ናት። እቺ ወጣት በዩናይትድ ስቴትስ በሚኒሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ እየተወዳደረች የምትገኝ ሲሆን አማኔ ከኢትዮጵያ በአራት አመቷ ወጣ በኬንያ ስደተኛ ካምፖች ውስጥ በማደግ በኋላ ላይ ወደ ዩናይትድ ስቴትስ የመጣች ናት። ከኔ ጋር ባደረግነው ቆይታ ስለ እድገቷ፣ የፖለቲካ ህይወቷና እንደ ስደተኛ ጥቁር ሙስሊም ሴት ለኮንግረስ መወዳደሩ ያመጣል ብላ ስለምታምነው ለውጥ ተነጋግረናል። አማኔ አማርኛ ቋንቋን መስማት እንጂ መናገር ባለመቻሏ ውይይታችን የነበረው በእንግሊዘኛ ነው። አማኔ ስለልጅነቷ ከምታስረዳበት ይጀምራል።
Stories different than anybody else's in Washington right now. I was born
የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣሁት በአራት አመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው። እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ ነው የኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው። ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘው እንዲሁም እንደራሱ ሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በ13 አመቴ ነው። ከልጅነቴ ጀምሮ ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮ በሚኒሶታ ነው የኖርኩት። የተማርኩትም በሃምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የ32 አመት ሚሊኒያል ነኝ።
So you said in your stay in Kenya you have experienced so many things and you
በኬንያ የነበረሽ ቆይታ መልካም እንደሆነ ነው የነገርሽን። እስቲ ግን እንደ ስደተኛ ታዳጊ ህፃን ደግሞ ያ ጊዜ ምን ይመስል ነበር?
It's really challenging, right? One of the biggest hurdles of being a refugee is that you don't necessarily have that childhood upbringing of both parents being
ትልቁ ስደተኛ መሆን ችግር ወላጆችሽ በአካባቢሽ አለመኖራቸው ነው። እኔ ያደግኩት በአያቴና በዘመዶቼ ነው። ስለዚህ ቤተሰብ አካባቢሽ ሲኖር የሚኖርሽ የደህንነትና አብሮ የመሆን ነገር ነገ ከነጎዳ እባረራለሁ ብለው ሳይሰጉ ጨዋታን ጨርሰው በኋላ ሮጠው የሚገቡበት ቤት ኖሮ ማደግ በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት። በዙሪያዬ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም የሚያስቡልኝ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል።
Okay, so tell us a little bit about your experience growing up in the United States.
ዩናይትድ ስቴትስ ከመጣሽ በኋላ ሲያጋጠምሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው?
I think the most important thing is community. If you have a really powerful community, a strong community.
በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ህይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዘኛ የትክክል ነው ወይ እያልኩ አስብ ነበር። ነገር ግን ሳድግ በዙሪያዬ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ፣ የኤርትራ፣ የኢትዮጵያ፣ የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቀማለሽ ተብዬን ያደግኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰባዊ መብት ጥሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር። ተመራጮችንም እከታተላለሁ። ከኢትዮጵያ እንደመጣች እንዳንዲት ጥቁር ሙስሊም ሴት ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታገል ጀመርኩ።
Let's talk about representation. A black immigrant Muslim woman.
እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት አንቺ ለኮንግረስ መመረጥሽ ለአደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድነው ትያለሽ?
You have many identities that are marginalized. You bear a tremendous responsibility. You bear a responsibility to make
እንደዚህ አይነት በሁሉም መልኩ የተገለለን ማህበረሰብ መወከል እጅግ ትልቅ ኃላፊነት ነው። በትክክለኛው መንገድ ህይወትን በሚቀይር መንገድ እየታገልኩ ነው ወይ ብለሽ ታስቢያለሽ? በዋና ከተማው ያሉ አመራሮች የሚያወሯቸው ነገሮች ማህበረሰባችንን ይቀይራሉ። እኛ እዚህ በስደት እንመጣ ተስፋ ብቻ ይዘን ባዶ እጃችንን ነው የምንመጣው። ቤተሰቦቻችን ያስቀመጡልን የትውልድ ሀብት የለንም። እኔ ሁሌም እንደምለው እዚህ የደረስኩት ዘመቻዬ በህዝብ ስለሚደገፍ ነው። ምክንያቱም ከኃይል ከገንዘብ አልመጣሁም። እኔ በድህነት መኖሬ ደግሞ ሰዎች የሚያልፉበትን እንድረዳ ረድቶኛል። ትኩረቴ ሰራተኛው ማህበረሰብ ሲሆን ዝም ያማለትና የመገፋት ፍላጎት የለኝም።
Running for Congress, you also follow up what is happening in your friend's country, Ethiopia.
እዚህ ሀገር ለኮንግረስ የተወዳደርሽ ነው? ግን ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ታውቂያለሽ። ኢትዮጵያ ደግሞ አብዛኛው ህዝቧ ወጣት የሆነባት ሀገር ናትና ወጣቶች የለውጥ አካል እንዲሆኑ ምን ማድረግ አለባቸው ትያለሽ?
What's happening in Ethiopia is one of the most devastating things that could happen to
Ethiopia. ኢትዮጵያ ውስጥ የሆነ ያለው ነገር በጣም ያሳዝናል። በአጠቃላይ ምስራቅ አፍሪካ ደግሞ ከፍተኛ የሆነ ወጣት አለ እና ደግሞ ተስፋ አለኝ። አንድ የምመክረው ነገር በዚህ ቀውስ ውስጥ እና ችግር መካከል ወጣቱ ተስፋ መቁረጥ እንደሌለበት ነው። ሰላምን ማስቀደምና አስቸኳይ ለሆኑ ነገሮች ትኩረት እንዲደረግ መክራለሁ። አለበለዚያ እነዚህ ነገሮች ተስፋችንን እያጠፉ ወደ ኋላ ይጎትቱናል። ወጣቶች ለወደፊት ህይወታቸው ለውጥ ለማምጣት መነሳት አለባቸው። ከዛ ነው የሚጀምረው።
አማኔ በዳሶ ስለነበረን ቆይታ በአሜሪካ ድምጽ ስም አመሰግናለሁ።
Thank you so much.
አመሰግናለሁ።
አድማጮቻችን የእሁድ ምሽት የካቲት 13 2014 ዓ.ም የጋቢና ቬ መሰናዶን ነው እየተከታተላችሁ ያላችሁት። ከኛ ጋር ስለሆናችሁ እጅግ አብዝተን እናመሰግናለን። ለዛሬም ልክ በእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተጠናቀሩ ጥንቅሮቻችን መካከል ደግሞ ቢሰሙ ይበጃሉ፣ ያዝናናሉ ያልናቸውን ነው ይዘን ወደ እናንተ የመጣነው። አብራችሁን ስለሆናችሁ በድጋሚ እየመሰገንን ወደ ተከታዩ ዘገባ ደግሞ እንሻገር። የኦሮሞ ክልላዊ መንግስት በክልሉ ባህላዊ ፍርድ ቤቶች እንዲቋቋሙ ፈቅዷል ይለናል ፀሐይ ዳምጠው። በሳምንት ውስጥ እንዲህ አስደምጣን ነበር።
ልጅ ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል። ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ 5000 ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልናችሁ ማንሳት ብቻ መውሰድ ብቻ አይደለም፣ በጆሯችሁ ሰምታችሁ እንኳን እዚህ መሀላ ላይ ከመሀላችሁ የምታውቁት ነገር ካለ ከደበቃችሁ አላነሳውም በእጅ ያልነካውም ብለ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውም ነው ያለው፣ ራቁቱም ነው ያለው። እንደዚህ ራቁቴን ያስቀረኝ እንደዚህ እንደ አጥንት ባዶ ያስቀረኝ ከሰውነት ተራ ያወጣኝ ብሎ ነው የሚምለው።
በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ሲኖር፣ ችግር ሲፈጠርና አለመግባባት ሲከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ.ም በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። አባገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደምመለከት ሲገልጹ፣
እኛ የምናየው ጉዳይ ይህንን ነው ብለን የምንለየው ጉዳይ የለም። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው አላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰው የከሰሰውም አሸናፊ ነው። ለምን እነት ነው እዚህ ቦታ የሚፈልገው? ያንን ግራና ቀኝ ካየን በኋላ ቀደም እንደተመለከታችሁት ሴትዮዋ ቴሌቪዥን ሳምሰንግ ሞባይል 5000 በከቤታው ጣፍቷል። የምትፈልገው ምንድነው ያለች ያለችው? እኔ እነቱን ካገኘው ስለ ገንዘቡ አይደለም እነቱን ነው የምፈልገው። በብዛት ሰው ምንድነው የሚረካው? እነት ነው የሚረካው። ስለዚህ ያንን ኡነታ ካወጣን በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻልን በአንድ ቀን ካልቻልን ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው የምንለየው።
በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ ኢልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳያቸውን ከሚከታተሉ ግለሰቦች መካከል ናቸው።
ፍርድ ቤት በላይ አገልግሎት ይሰጣል። ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ መሬት የተካካደ ሁሉ በሐንሰት የተካካደውን ሁሉ እያስመለሱ ናቸው። እያስመለሱ ስለሆነ በጣም በጣም ምንም ነጻ አገልግሎት የሚያገለግሉት በጣም ደስተኛ አገልግሎት የሚያገለግሉት እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው።
አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ስሉ ተናግረዋል።
ፍትህው ከሰው ጋር ከብት ገዝቶ ስለካደ እዚህ ጋር ወደ 170,000 መልሶልኛል በእነሱ አማካኝነት ማለት። አሁንም ትንሽ ገዛ 1,400 ብር ያልተባመን ነው ወሰድክ አልወሰድክ የሚለው ላይ መጥቼ እሱን ልንተባመን ነው የመጣ ነው አሁን አገር ሽማግሌ ላይ።
ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከ130 በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሁርዱፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸው መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል።
ቸውለን የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከመሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ስራ ነው በብዛት የሚሰሩት፣ ብዙ አስገዳጅነትም የላቸው። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በህግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ከሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። ጠንከር ይላል፣ ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለእነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መተን እንጠይቃቸዋለን፣ እንጠራቸዋለን። እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው የምንሰራው ማለት ነው።
እነዚህ የወረዳ ባህላዊ ፍርድ ቤቶች የህብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ስሉ የዱከም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ቦኪ ሚደክሳ ተናግረዋል።
ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖረውና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል።
የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሙኒኬሽን ኃላፊ አቶ ጎንፋ አቶ ማናቸው
እንደ ኦሮሚያ በጣም በፍርድ ቤቶች ላይ የሥራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600,000 በላይ መዝገብ ነው ቀርቦ የታየው። ይሄን ደግሞ ላሉት ዳኞች እናካፍል፣ አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የሥራ ጫና በጣም ከፍተኛ ነው። ይሄ የሥራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሐዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይሄ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜውን ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው። እንግዲህ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀራው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን።
በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑም ተጠቁሟል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሁድ ምሽት የካቲት 13 2014 ዓ.ም ምሽት መስተናዶውን እዚህ ላይ አጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። እንዲሁም ደግሞ በዌብሳይታችን ላይ ቪያማሃሪክ ላይ የጋቢና ቪን በመጫን መስተናዶቻችንን ልታዳምጡ ትችላላችሁ። ሳስተናግዳችሁ የምሽት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ፣ በአርቶቱ ደግሞ ሰለሞን አባተ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነበር። በነገው ምሽት በመደበኛው የሬዲዮ በቴ ቴሌቪዥን መሰናዶ እንጠብቃችኋለን። ሰላም ጤና ይስጥልኝ። ተናገሩ።